ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በዛሬው ጳጉሜ 1 2010 ዓ.ም ምሽት ዝግጅታችን የኢንጂነር ስመኛው ህልፈተ ህይወት በራሳቸው እጅ መሆኑን ፖሊስ አስታወቀ።
አሟሟታቸውን በተመለከተ ኮንታክት ሾት የሚባለው አስደግፎ የተመጣ መሆኑን በፎረንሲክ አጠቃላይ በፎረንሲክ እና በሆስፒታል ደረጃ የተደረሰባቸው የምርመራ ውጤቶች ድምዳሜ ላይ ደርሰናል። መኪናውን በተመለከተ የባለሙያዎች እንደገለጹት በምንም መልኩ ቪኤት ቶዮታ የተባለው መኪና
የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ናቸው። ዝርዝሩን ይዘናል። በሌላ ዘገባችን ደግሞ በባህር ዳር የሚገኙ ተፈናቃዮችን አነጋግረናል።
ያለንበት ቦታ ትልቅ ድንኳን የሚታይ ትልቅ ድንኳን አንድ ውስጥ 300 ህዝብ ነው የሚይዝ 300 ህዝብ ነው ያለበት። በሰባቱ በትናንሽ ድንኳኖች ደግሞ 72 ህዝብ ነው ያለ። እዚህ 300 ህዝብ አንድ ድንኳን ውስጥ ተቀምጦ እያለ ተባይ ተፈጥሮ ይሄ ተባይ በጣም እኛን ሌላ ስጂ ቦታ ላይ የተስቦ በሽታ ሌላ በሽታ ይመጣብናል እያለ በጣም ስጋት እየፈጠረብን ስለሆነ እኛ በጣም አስጊ ላይ ነው ያለ ነው።
ሰዓት ከበቃን እህትማማችነትን እናጠናክር የጳጉሜ ወር የሚል ዘገባና
አክሊል ሰለሞንና ህሊና ብርሃኑን የያዘ ዘገባ ይኖረናል።
ወደ ካሜሮን ተጉዘን የቴክኖሎጂ ጉዳይንም እንዳስሳለን። እንግዲህ እነዚህ ሰዓት ከበቁን ነው።
አዎ፣ ሁሉንም እንግዲህ ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። በኒውዮርክ ታይምስ ጋዜጣ የአስተያየት አምድ ላይ ፕሬዚዳንት ትራምፕን የአመራር ዘይቤ እርባና ቢስ ብሎ ስሙ ባልተገለጸ ሰው የወጣው ጽሁፍ ከፍተኛ የአስተዳደሩ ባለስልጣናት እኔ አይደለሁም እያሉ ነው። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በህንድ ጉብኝታቸው ላይ በሰጡት አስተያየት ጽሁፉን አሳዛኝ ካሉ በኋላ ሚዲያውም አስተዳደሩን ለመጉዳት የሚያደርገው ጥረት አሳሳቢ ነው ማለታቸው ተጠቅሷል። ምክትል ፕሬዚዳንት ማይክ ፔንስም በበኩላቸው የባሰበት የአማተር ስራ ብለውታል። የብሔራዊ ስለላ ዳይሬክተሩ ዳን ኮትስ በበኩላቸው ባወጡት መግለጫ ኒውዮርክ ታይምስ ላይ የወጣው አምድ የተጻፈው በእኔ ወይም በእኔ ምክትል ነው የሚባለው ፈጽሞ ውሸት ነው ብለዋል። የመከላከያ ሚኒስትሩ ጂም ማቲስ፣ የተባበሩት መንግስታት ድርጅት አምባሳደር ኒኪ ሄይሊ፣ የገንዘብ ሚኒስትሩ ስቲቭ ሙኑቺን፣ የሀገር ደህንነት ሚኒስትሯ ክሪስቲያን ኔልሰን እና ሌሎችም ሚኒስትሮች እንዲሁ አስተባብለዋል። ኒውዮርክ ታይምስ በበኩሉ ጽሁፉን ያወጣው ከፍተኛ የትራምፕ አስተዳደር ባለስልጣን ስሙ ይፋ ከተደረገ ስራው ላይ ከባድ አደጋ ያስከትልበታል ብሏል። በሌላ ዜና የዩናይትድ ስቴትስ ኮንግረስ የመወሰኛ ምክር ቤት የፍትህ ኮሚቴ ዛሬ አርብ የጠቅላይ ፍርድ ቤት ዳኝነት እጩውን ብሬት ካቫኖን ከሚያውቋቸው ሰዎች የምስክርነት ቃል ያዳምጣል። ካቫኖ ትላንት ሐሙስ ለሶስተኛ አከታታይ ቀን ለኮሚቴው ቃላቸውን ሰጥተዋል። የዳኝነት ስራዬን በነጻነት የማከናውን ነኝ ብለው ያወጁት ካቫኖ ፕሬዚዳንት ዶናልድ ትራምፕና የምርጫ ዘመቻቸውና የሩሲያ ግንኙነትን በተመለከቱ ጥያቄዎች ቁርጥ ያለ መልስ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ነጻ ዳኛ ነኝ፣ ታማኝነቴም የዳኝነት ነጻነቴን ህጉ በተጻፈው መሰረት እንድከተል ለደነገገልኝ ለህገ መንግስቱ ነው ሲሉ እጩ ዳኛ ለፍትህ ኮሚቴው ቃላቸውን ሰጥተዋል። የዩናይትድ ስቴትስ አቃቢያን ህግ በአንድ የሰሜን ኮሪያ ዜጋ ላይ በኮምፒውተር መረጃ ስርቆት ወንጀል ክስ መስርቷል። አቃቢያን ህጉ እንዳሉት ፓርክ ጂን ሂዮክ የተባለው ሰው እንደ አውሮፓውያን አቆጣጠር በ2014 በሶኒ ፒክቸርስ ኩባንያ በ2016 ደግሞ በባንግላዴሽ ማዕከላዊ ባንክ ላይ የተካሄዱትን ጨምሮ በቅርብ ዓመታት ስፋት ያለው የሳይበር ጥቃት ተግባር የፈጸመ ነው። የኮምፒውተር የፕሮግራም ባለሙያ የሆነው ተከሳሹ በሰሜን ኮሪያ መንግስት ድጋፍ የሚንቀሳቀሰው ላዛሮስ ግሩፕ የተባለ የሳይበር ጥቃት አካሄጅ ቡድን አባል መሆኑም ተናግሯል። በመጨረሻም ለረጅም ጊዜ ሲጠበቅ የቆየው የፕሬዝዳንታዊ ምርጫ ዘመቻ በቅርቡ በመተጀመረው የኮንጎ ዲሞክራሲያዊት ሪፐብሊክ ፖሊሶች ለሰላማዊ ተቃውሞ የወጡ ሰልፈኞችን ለመበተን ኃይል ተጠቅመዋል ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ወነጀለ። የኮንጎ ፖሊሶች ሲቪል ማህበረሰብ ድርጅቶችና ተቃዋሚ የፖለቲካ ፓርቲዎች የሚያካሂዷቸውን ሰላማዊ ተቃውሞች ለማፈን የኃይል ታክቲክ መጠቀሙ በጥልቅ አሳስቦናል ብሏል። ለዛሬ ያዝንላችሁ እንግዲህ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማላ እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። በቅርቡ ህይወታቸው ያለፈው የህዳሴው ግድብ ኃላፊ የሆኑት ኢንጂነር ስመኘው የህይወታቸው ያለፈው ራሳቸውን በራሳቸው አጥፍተው ነው ሲል ዛሬ ሪፖርት ያደረገው የፌዴራል ፖሊስ ኮሚሽን አስታወቀ። መለስካቸው አመሀ ዝርዝሩን ከአዲስ አበባ ልኮልናል።
የፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራል ዘይኑ ጀማል ከሌሎች ከፍተኛ ፖሊስ መኮንኖች ጋር በመሆን ዛሬ ረፋዱ ላይ በሰጡት ጋዜጣዊ መግለጫ ኢንጂነር ስመኘው በቀለ ራሳቸውን ማጥፋታቸውን የፖሊስ ምርመራ ማረጋገጡን ተናግረዋል። ሐምሌ 19 ቀን 2010 ዓ.ም የህዳሴው ግድብ ዋና ሥራ አስኪያጅ የነበሩት ኢንጂነር ስመኘው በመኪናቸው ውስጥ ሞተው እንደተገኙ ከታወቀ በኋላ ከፌዴራልና ከአዲስ አበባ ፖሊስ ኮሚሽን የተውጣጣ አንድ ጠንካራ የምርመራ ቡድን አቋቁመናል ያሉት ኮሚሽነር ጄኔራል ኢንጂነር ስመኘው በቀለ ከጉባ ቤንሻንጉል ጉሙዝ ክልል አዲስ አበባ ከገቡበት ሐምሌ 12 ቀን 2010 ዓ.ም ሕይወታቸው እስካለፈበት እስከ ሐምሌ 19 ቀን 2010 ዓ.ም የነበረው እንቅስቃሴያቸው በዝርዝር መመርመሩንም አስታውሰዋል። ሐምሌ 18 ቀን ምሽት ደግሞ በተለይ ለትልቁ ልጃቸው የስንብት አይነት መልእክት እንደነገሩት የፖሊስ ምርመራ ውጤት ይናገራል ብለዋል። አሟሟታቸውን ደግሞ እንደዚህ ገልጸውታል።
አሟሟታቸውን በተመለከተ ኮንታክት ሾት የሚባለው አስደግፎ የተመታ መሆኑን በፎረንሲክ አጠቃላይ በፎረንሲክና በሆስፒታል ደረጃ የተደረሰባቸው የምርመራ ውጤቶች ድምዳሜ ላይ ደርሰናል። መኪናውን በተመለከተ የባለሙያዎች እንደገለጹት በምንም መልኩ V8 ቶዮታ የተባለው መኪና ሞተር እየሰራ ከውጭ በኩል ማንም ሰው ዘግቶት ሊሄድ እንደማይችል በጽሁፍ ጭምር በሞኤንቱ በደብዳቤ ጭምር ተገልጾልናል። ስለዚህ አጠቃላይ ድምዳሜዎቹ ሲታዩ ኢንጂነር ስመኘው በቀለ በሰው በደረሰባቸው ጉዳት ህይወታቸውን እንዳላለፈና አብዛኛው ኢንዲኬሽኖቹ ራሳቸውን እንዳጠፉ የሚያመላክት እንደሆነ ነው።
ኢንጂነር ስመኘው በቀለ ራሳቸውን ማጥፋታቸውን ፖሊስ በምርመራው አረጋግጫለሁ ያለ ቢሆንም ለምን የሚለውን ጥያቄ ግን ሙሉ በሙሉ ለመመለስ አሁንም ገና የሚቀር ስራ እንዳለ ነው ያስታወቀው። ኮሚሽነር ጀኔራል ዘይኑ ጀማል ለዚህም ሰፋ ያለ ማብራሪያ ነበር የሰጡት።
ለምን ወደዚህ ደረጃ ደረሱ የሚለው ነገር በአብዛኛው ከስራ ቦታቸው ጋር ተያይዞ ያሉ ሁኔታዎች አሉ። እነዚህ ሁኔታዎች በእርግጥ በዝርዝር እንደገና መመርመርና መጣራት ያለባቸው ሰፊ ጊዜ ሊወስዱ የሚችሉ የተጀመሩ የምርመራ ስራዎች ያሉ ቢሆንም ግን ፕሪሊሚናሪ ኢንዲኬሽኑ ከዛ ከስራቸው ቦታ ጋር ተያይዞ በተለይ የህዳሴ ግድቡ የስራ አፈጻጸም መዘግየት ጋር ተያይዞ ጋፕ መፈጠሩ፣ ጋፕ ብቻ አይደለም መንግስትን ብዙ ኮስት ማድረግ፣ ብዙ ገንዘብ፣ ብዙ ወጪ፣ ተጨማሪ ወጪ ማስከተሉ ጋር ተያይዞ ከሜቴክ ጋር ተያይዞ ኤሌክትሮሜካኒካል ስራውን በተመለከተ ያለው የአፈጻጸም ደረጃ በጣም ዝቅተኛ መሆኑ፣ የተከፈለው ገንዘብ ደግሞ በጣም ከፍተኛ መሆኑ፣ ገንዘቡ ደግሞ ያለሳቸው ኦቶራይዜሽን የማይከፈል መሆኑ፣ ስለዚህ ስራው ዝቅ ማለቱ፣ የተከፈለው ገንዘብ በጣም ከፍተኛ መሆኑ ከሳሊኒ ደግሞ ተጨማሪ ወጪ ስራ በመዘግየቱ ምክንያት በሳሊኒ በኩል ከ250 ሚሊዮን ዩሮ በላይ ቫሪሽን የሚባለውን መጠየቁ እነዚህ ነገሮች ተዳምረው በኢንጂነሩ ላይ ከፍተኛ የሆነ መጨናነቅ የፈጠሩ መሆኑን የምርመራው ውጤት ያመለክታል። ግን እነዚህ ነገሮች ገና በዝርዝር በተቋቋመው የምርመራ ቡድን ተጣርተው በቀጣይ በህዝባችን የምንገልጽ መሆኑን እናመለክታለን።
ፖሊስ ለምርመራ ከተጠቀመባቸው ግብዓቶች አንዱ ሰነዶች እንደነበሩም ታውቋል። ከነዚህ ሰነዶች መካከል ኢንጂነር ስመኘው ለተለያዩ አካላት የጻፏቸው በካኪ ፖስታ የታሸጉ ሰነዶች እንደነበሩ በአጠቃላይ ተገልጿል። ጋዜጠኞች እነዚህ የጽሑፍ ሰነዶችን ይዘት ለማወቅ ጥያቄ አቅርበው ነበር። ኮሚሽነር ጀነራሉ በዚህም ላይ ማብራሪያ ሰጥተዋል።
ካኪ ፖስታ ውስጥ የተገኘው ማስታወሻ አብዛኛው ከስራቸው ጋር የስራ ጫናቸውን በተመለከተ የሚገልጽ ነው እና መጨረሻ ያው ስለ ቤተሰባቸው ልጆቼን አደራ ምናምን የሚል ነገር እና ወደ ውጭም ለመውጣት ይፈልጉ እንደነበር ግን ያው መውጣቱም ብዙ እንትን እንዳላላቸው ሁኔታው ምቹ እንዳልሆነ ውጭም ቢወጡም ያው ለኢትዮጵያ ሕዝብ ወጥተው ምን ሊሉ እንደሚችሉ ያጡ ይመስላል። እንደዛ አይነት ይዘት ያለው ማስታወሻ ነው የተውት እና ማስታወሻቸው ግን በጣም የሚገርማቸው ነገር ለሞት የሚያበቃቸው በማስታወሻው ላይ ለሞት የሚያበቃቸው ነገር የሚገልጹት ነገር ብዙ ነገር ለምን እንደሚሞቱ አልገለጹም። እዛ ላይ ብዙ አልገለጹም፣ ግን ስራቸው አካባቢ ያሉ አንዳንድ ነገሮች ላይ የተወሰኑ ነገሮች ያነሳሉ እንጂ ከዛ ውጪ ብዙ ለምን እንደሚሞቱ አሳማኝ የሆነ የመሞታቸው አሳማኝ የሆነ ምክንያት ማስታወሻቸው ላይ የለም።
ምክትል ኮሚሽነር ጀነራል ተኮላ አይፎክሩና ኮማንደር አለማየሁ ኃይሉ በበኩላቸው በዚህ ጋዜጣዊ መግለጫ ላይ እጅግ ዝርዝርና ቴክኒካዊ ማብራሪያ ሰጥተዋል። በአስከሬን ምርመራው በጥይት ተመተው እንደሞቱ፣ የተተኮሰውም በአካል ላይ በማስረገፍ ተኩስ ወይንም ኮንታክት ሾት መሆኑን፣ መሳሪያውም ኮልት 38 የተባለ በ2000 ዓ.ም በስማቸው የተመዘገበ የራሳቸው ሽጉጥ መሆኑን፣ ሞተው የተገኙበት መኪና ሞተሩ ያልጠፋና ከውስጥ ሁሉም በሮች የተዘጉ መሆናቸው፣ እንዲሁም ሌሎች ማስረጃዎች ያለ ጥርጥር የሚያረጋግጡት በሚያሳዝን ሁኔታ ኢንጂነር ስመኘው በቀለ የራሳቸውን ሕይወት እንዳጠፉ መሆኑን መኮንኖቹ አብራርተዋል። ጋዜጠኞች ሰኔ 16 ቀን 2010 ዓ.ም በመስቀል አደባባይ አዲሱን ጠቅላይ ሚኒስትርና ለውጡን ለመደገፍ በወጣው ሕዝብ ላይ የተሰነዘረውን ጥቃት ማን ፈጸመው፣ ማን አቀነባበረው፣ ማን አቀደው ለሚለው ተጠርጣሪዎች ፍርድ ቤት እየቀረቡ ቢሆንም ፖሊስ ያለው ነገር እንዳልነበረ በማስታወስ ጥያቄ አንስተው ነበረ። ኮሚሽነር ጀነራል ዘይኑ መልስ ሰጥተዋል።
ያው ቅድም እንደነገርኳችሁ እውነትን ፍለጋ ፕሮፌሽናል በሆነ መንገድ እውነትን ፍለጋ ማካሄድ በጣም ብዙ ጊዜ ይፈጃል። እዚህ ሀገር ይህን ነገር ብዙ የተለመደ ስላልሆነ ከዚህ በፊት የነበረው የምርመራ ሂደት አንዳንድ ፕሮፌሽናሊዝም የጎደላቸው ነገሮች በአሁን ሰዓት እያደረግን ያለ ነው። ፍጹም ህጋዊና ህጋዊ የሆነ በጣም ሙያዊ በሆነ መንገድ ነው ምርመራዎች እያደረግን ያለ ነው። ምርመራዎቻችን በጣም ትዕግስት የሚጠይቁ ናቸው። ስለዚህ በወቅቱ በምርመራ የደረስንባቸው ነገሮች በፍርድ ቤት በየጊዜው እየተገለጹ ያሉ ነገሮች አሉ። ሌሎች ደግሞ ያልደረስንባቸው ጉዳዮች አሉ። አሁን ይሄ ነው ብዬ ብነግራችሁ የምርመራውና የፍርድ ሂደቱን የሚያዛቡ ጉዳዮች ብዙ ጉዳዮች አሉ። ስለዚህ ምርመራው በተገቢው እንዲጠናቀቅ በትዕግስት መጠበቅ የሚጠይቀን ስለሆነ ምርመራውን በትዕግስት ብንጠብቅ።
ፖሊስ ኢንጂነር ስመኘው በቀለ ለምን የራሳቸውን ህይወት አጠፉ ለሚለውና ለዚህም ተጠያቂው ማን ነው ለሚለው ጊዜ ቢወስድም መልስ ለመስጠት ቃል ገብቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ከተለያዩ ቦታዎች ተፈናቅለው በባህር ዳር የሚገኙ ተፈናቃዮችን ባህር ዳር የምትገኘው ባልደረባችን አስቴር ስዩም አነጋግራ ተከታዩን ዘግባለች። በባህር ዳር ከተማ በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ ነው። ከቤንሻንጉል ጉምዝና ከኦሮሚያ ክልል ተፈናቅለው የመጡ ቁጥራቸው ከ500 በላይ የሚሆኑ ተፈናቃዮች የሚኖሩት ከባለፈው ግንቦት ወር ጀምሮ። መጠለያ ጣቢያው ሁለት ሲሆን አንዱ የመማሪያ ትምህርት ቤት፣ ሁለተኛው ደግሞ ድንኳን ውስጥ ነው። በተለይ ድንኳን ውስጥ ተጠልለው ያሉት ተፈናቃዮች በከፋ ችግር ላይ እንደወደቁ አስተውያለሁ። ወጣት ማህሌት እርገትና ሌሎች ተፈናቃዮችን ስለኖሯቸው ጠየኳቸው።
ያለንበት ቦታ የትልቅ ድንኳን የሚታይ ትልቅ ድንኳን አንድ ውስጥ 300 ህዝብ ነው የሚይዝ። 300 ህዝብ ነው ያለበት። በሰባቱ በትናንሽ ድንኳኖች ደግሞ 72 ህዝብ ነው ያለ። እዚህ 300 ህዝብ አንድ ድንኳን ውስጥ ተቀምጦ እያለ ተባይ ተፈጥሮ፣ ይሄ ተባይ በጣም እኛን ሌላ ስጊ ቦታ ላይ የተስቦ በሽታ ሌላ በሽታ ይመጣብናል እያል በጣም ስጋት እየፈጠረብን ስለሆነ እኛ በጣም አስጊ ላይ ነው ያለ ነው ብዬ ነው የምገልጸው።
እዚህ ከመጣሽ ምን ያህል ጊዜ ሆነሽ?
ግንቦት 13 ነው የገባን እዚህ።
እና እንዴት ነው ኑሮ ተመችቶሻል?
ምን ይመቻል ደግሞ እዚህ ምንም ይመቸናል። ሽሮ ይሄ ነው። ልጆቻችን እየታመሙ ነው። ልጅ ራሱ ታሟኪን ቤት ይዤ ሂጅ ሰገራት አለመጣ ይሆን ተይጂ ተመልሼ መጣሁ። ሰገራ ብለውም ያለኝ እስከ ዛሬ ድረስም ያው ነው። ዘሽኝ ተብየ ነበር ሰገራ አልወጣሁ ነው ማለት። እህልም አይበላም ጡት ብቻ ነው። ጡት ደግሞ የኔ ጡት እንግዲህ በሁለት ዓመት ጣውቶ ተኔ ጡት አያገኝም። በሁለት ዓመቱ የኔ ጡት ይደረቅ ነው። ምንም በልቼ ነው እዚህ ላይ ጠላ ያለውም የለው ይሄ ነው። ጭም ብቻ ጣውቶ አልወጣሁም አልወሰድኩትም።
ህጻናት ጠዋት ሽሮ ማታ ሽሮ ቀን ሽሮ ነው የሚበሉ። እንደ አዋቂው ማንም ምግብ እንኳን እንደ ሌላ ነገር ወይም ዳቦ ወይም እንዲህ አይበሉም። የተኛንበት ቦታ ተባይ ፈጥሮ እከክና ሌላ ነገር እየተላለፈብን ነው በተባይ ምክንያት። ተባዩም ገደለ ሌላው ቀርቶ እና መፍትሄ እንጂ ፈላጊዎች ነን። እንደዚህ እየሆን ነው ያለን። ምን ብለው ከምግቡማ አንጻር ስንታከም መድኃኒቱን ስንሰጣችሁ እናንተ መድኃኒቱን እየሰጣናችሁ ነው፣ ግን ከምትበሉት ምግብ ጋራ መድኃኒቱ አልካደላችሁ ብሎ ነው እንጂ መድኃኒቱን እኛ እየሰጠናቸው ነው እየደበቅንባቸው ነው እያሉ ነው። ግን አንዳንድ ያለ መማርና ያለ አማወቅ ሰዎች ደግሞ የሰጣችሁን መድኃኒት አላዳነንም ከምግቡ ጋር ስለማያደላቸው ከጤና እንትኖች ጋርም ራስ ግጭት እየፈጠረብን ያለ እያከሙንም አላከማችሁንም እያለ እኛም እነሱን ምንኮንናቸው ምግቡና መድኃኒቱ እኩል አለልን እያለ ስለሆነ ነው።
የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አማረ ኃይሉ ተፈናቃዮቹ ያሉበት ችግር የከፋ እንደሆነ አልካዱም።
መፈናቀል ሲኖር ምቾት ሊኖር አይችልም። ቤት ጥለሽ ነው የምትመጪው፣ ንብረትሽን አጥተሽ ነው የምትመጪው። ቤተሰብም በተለያየ መንገድ ሊላ የሚችልበት እድል አለ እና ከኛ አኳያ በቀን 3 ጊዜ ምግብ እናቀርባለን። አልፎ አልፎ ለህፃናትም ብስኩት፣ አልፎ አልፎ እንዲሁ ሳሙናም ብርድ ልብስም ለማቅረብ ጥረት አድርገናል። ከዛ ባሻገር ያው የመጠለያ አሸራ እርግተን እዛ እንዲቆዩ ነው ለማድረግ እየሞከርን ያለ ነው። አሁን ስቃይ ላይ ነን። አልተመቸንም እንደሚሉት ያው ከነበረው ኑሯቸው ራሳቸውን የሚያስተዳድሩም ከመሆናቸው ጋር ተያይዞ ይሄ ይመቻቸዋል ብሎ መቼም ማንም ሰው ሊያስብ አይችልም። በቀን 3 ጊዜ ያው ሽሮ ነው የምናቀርበው ጥራት ወስደን እና በቀን እስከ 28 30 ሺህ ብር ነው የምናወጣው ለ3 ጊዜ የሚል ማለት ነው።
ተፈናቃዮቹ ወደ መጡበት ቀዬ እንዲመለሱ መንግስት በተደጋጋሚ ጥያቄ እንዳቀረበላቸው ነገሩኝ። ታዲያ ለምን አትሄዱም አልኳቸው።
አሁን ምን የምለው በቃ ሂዱ የሚባለው ወደፊትም አይመቸንም። ወደዚያ ነው የምትሄዱ ከተባለ እስከ መቼም ተቀምጠን እዚህ ተደሳቁለን እዚያ አንሄድም።
የአንድ ሰው ልጅ ወይነን የአንድ ደጋዳ ሞት ወይነን በዚህ ያበቃል።
ግን አንቺ መመለስ ትፈልጊያለሽ? አሁን
እኔ አልመለስም። ምንም ወደዚያ የምመለሰው ነገር የለኝም። ወንድሞቼን በሸራ ጠቅልዬ ቀብሬ ነው የመጣው። አልሄድም። እንግዲህ አባቴን ቀብሬበት የመጣው ወንድሞቼን ቀብሬበት የመጣው ነው። ወደዚህ አልሄድም።
የተፈናቃዮቹን ፍላጎት ለአቶ አማረ ገልጬላቸው ነበር።
ለሁሉ ተፈናቃይ የአማራ ክልል ተፈናቅሎ የሚመጣ ሰው ደግሞ መሬት ሰጥቶ ክልሉ በፍጹም አይችልም። የማይችልበት ምክንያት አንደኛ መሬት የለም፣ ሁለተኛ ከክልሉ ውጭ የሚኖር በጣም በርካታ ሰው ነው ያለው። የተወሰነ አልተመቸኝም ብሎ ወይ ደግሞ የሆነ ችግር ሲደርስበት በሙሉ ይመጣል። መሬት አምጡ ይላል። ለሁሉም ሰው መሬት ከሆነ መብቱ የሁሉም ሰው ስለሆነ እና ክልሉ ከሚሸከመው አቅም በላይ ነው።
ተፈናቃዮቹ ቀድሞ ወደ ነበሩበት ሄደው ለመኖር ጸጥታው አስተማማኝ አይደለም፣ ኑሮንም ሀ ብሎ መጀመር ይከብዳል እያሉኝ ነው።
ያው በባለፈው ያው ቤንሻንጉል ጉሙዝ ሂጄ ነበረ። ያው ካሳ ድንገት የልጆች ማሳደግ ያለ ብዬ ሂጄ ደግሞ አንድ ነገር የተፈጸመልኝ ነገር የለም። ስለዚህ ያው ምንም ነገር የለም የተደረገልኝ ምንም የልጆች 3 ቤተሰብ ሂጄ አንድ መፍትሄ የተሰጠ የለም። ስለዚህ ያው ወደዚህ ወደ አማራ ክልል ደግሞ ተመልሼ የልጆች ማሳደጊያ ካሳ እንዲሰጥ ማሳደጊያ ማለት ነው ደዚህ ደግሞ አንድ ነገር የተባለ የለም።
ምን ያህል ጊዜ ቆይተሽ መጣሽ?
ያው ሰሞኑን 3 ሰንበት ነው ያደርኩ እንጂ ከመጀመሪያ እንደሞተ ፈርቼ ወደዚህ ወጥቼ የተወሰነ ቀን ቆይቼ ያው እዚያ ቤት እየተሻራልሽ ነው ምናምን ሲሉ ሂጅ ነበረ። ምንም አልተሳካም። በቃ እንደ ድሮ ነው፣ ሰላም አልተፈጠረም።
በቃ የተቃጠሉ ቤቶች እንደሚሰሩ መንግስት ጎጆ መቋቋሚያ እንደሚሰጠን እርሻውን ቢቻል በሬ ይገዛል፣ ባይቻል ደግሞ መኪና ወቅቱ ሳይደባችሁ አዝመራችሁ እንድትከርሙ ኮንትራት 10 መኪና ለጊዜው ብለው አባዋይም ራሱ ያለውን ነገር ሲሉ ለኛ እውነት መስሎን አድርሰውን በህዱ በአራተኛ ቀኑ አዝሮ ተመለሱ። አባዬ
እንደው እርቅ ቢኖርስ ሄደህ መስራት ትፈልጋለህ? ሰላም ቢፈጠር?
አይ እኔ ምንም ነገር እኔ ምንም ያን ቦታ ላይ እኔ እንትን ማለት አልፈልግም፣ ግን የሄድኩትም ቤቴን ለቀበሌ ገቢ ይሆናል ምናምን ሲሉኝ ታንድ ቦታ ሁለት ቦታ ሶስት ቦታ አለኝ ብሰራውም እዚያው ጥጄው ስለመጣሁ ለበይ በንብረቴ ማልኮራበት ሆነ በቤቴ ማላዝበት ሆነ ምን አርጋለሁ? እኔ በአገሬ ላይ መኖር እፈልጋለሁ። ላለው ነገር መጠለያም ሆነ ቦታ አግኝቼ በአገሬ ላይ እኔ ቀን ስራ ሰርቼ መኖር እፈልጋለሁ እንጂ ወደዚያ እኔ ምንም ነገር ምንም ውስጤም ላሳምነው ብለም ውስጤም አያምንም።
የክልሉ መንግስት ጊዜያዊ መፍትሄ ነው ብሎ ካስቀመጣቸው ነገሮች ውስጥ ወደ ዘመዶቻቸው ማስጠጋት ነው ይላል አቶ አማረ።
አሁን ወደዛ ለመመለስ ስጋቱ ካለ ነፃ ወደ ሆኖ አካባቢ እነዚህ ደጋ ደግሞ ተሰቀላ፣ ቋሪት፣ አልፎ አልፎ ደንበጫ እነዚህ አካባቢዎች ናቸው። ምዕራብ ጎጃም አብዛኛው ተወሰኑ ምስራቅ ጎጃምም አሉ እና ይሄን ውሳኔ ልነግር ነበር ዛሬ ሰብስበናቸው ይነበር።
እነዚህም ቦታዎች አመቻችተው
አሁን ምንድነው የሚሆነው? ቦታ ማመቻቸት አይደለም። አሁን ሰሜን ወሎም ያለው ልምድ ሰዎቹ መጡ፣ ወደ ቤተሰቦቻቸው ገቡ። አጎት ሊሆን ይችላል፣ አባት እናት የሌለው ከሆነ ያደገበት ሰፈር አለ። ማንም ቢሆን እዛ ቦታ ላይ ሄዶ ለጊዜው ተፈናቃይም ስለሆነ ሰውም እርስ በርሱ የሚረዳዳ ስለሆነ የተወሰነ ጊዜ የሚቆይበት እና ቀለብ ግን እኛ የምናቀርብበት ሁኔታ ይፈጠር ነው እንጂ አሁን የተዘጋጀ ነገር ኑሮ ኑ ቤት ተሰርቶላችሁ ግቡ አይነት ነገር ሊሆን አይችልም። እሱም አይደለም የተባለው።
ከዛ በኋላ
ዘላቂ የሚሆነው ምንድን ነው? ስምምነት ነው። እዚህ ሀገር ላይ እንግዲህ መምጣት ያለበት ማንም ሰው የትም ቦታ ሄዶ ሰርቶ የመኖር መብቱ እንዲጠበቅ ማድረግ ነው። ጸጥታው ሲረጋጋ ሰው ወደ ቀልቡ ተመልሶ ይሄ አማራ ነው፣ ይሄ ጉሙዝ ነው፣ ይሄ ኦሮሞ ነው፣ ይሄ ትግሬ ነው ተብሎ እርስ በርስ የሚደረገው ነገር እየረገበ ይሄዳል። አሁን ያለው የመደመር የጥላቻን የማስወገድ ፍቅርን የማዳበር እንቅስቃሴ በሀገሪቱ ላይ ትልቅ ለውጥ ያመጣል የሚል ተስፋ ነው ያለው። ሁለተኛ ኮሚቴ መንግስት አቋቁሞ ከአካባቢው ጋር የድርጅት ተወካዮችን ባሉበት የመንግስት አካላት ያሉበት ንግግር እየተደረገ ሰላም ወደ ሆነው አካባቢ ሰው እንትን ብሎ ከዛ ጥበቃ የሚደረግበት ሰው ጥቃት እንዳይደርስበት የማድረግ አቅጣጫ ተከትሎ ክልሉ እየሰራ ነው ያለው።
በክልሉ ባህር ዳርን ያሉትን ጨምሮ በሰሜን ወሎ ከ3000 በላይ በመጠለያ ጣቢያ ውስጥ ከዘመዶቻቸው ተጠግተው እርዳታ እያገኙ ተፈናቃዮች እንዳሉ ከጽህፈት ቤቱ ያገኘነው መረጃ ያመላክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
እህትማማችነትን ሴት ለሴት የመተጋገዝ ባህልን ለማበረታታት እህቴ በሚለው የአማርኛ ቃልና ሐሳብ ላይ አዶዬ የአፋን ኦሮሞ ቃልና ባህልን አካተው አዳነይን ደግሞ ከትግረኛ ቃል መርጠው የሴቶችን ጓደኝነትና መልካም ግንኙነትን ለማጠናከር በጳጉሜ ወር ንቅናቄ መጥተዋል። ወጣቶቹ ወደ 30 የሚሆኑ ወጣት የተማሩ ሴቶችን አሰባስቦ የያዘው የቢጫዋ እንቅስቃሴ ቡድን አባላት በማስተማር በማንቃትና በሰብአዊ መብትና በስርዓተ ጾታ ጉዳዮች ላይ ይሳተፋሉ። የዚህ የጳጉሜ ወር የአምስት ቀን እንቅስቃሴያቸው የዚህ ስራቸው አካል እንደሆነም ይናገራሉ። አክሊል ሰለሞን የሰብአዊ መብቶች ህግ ባለሙያና መምህርት ናት። ህሊና ብርሃኑም የህግ ባለሙያና መምህርት ናት። በስርዓተ ጾታ ህግ ላይ አተኩራ ትሰራለች። ሁለቱም በሀገር ውስጥና በውጭ ሀገር ዩኒቨርሲቲዎች ትምህርታቸውን ተከታትለው ወደ ኢትዮጵያ ተመልሰው ለሌሎች ሴቶች ማስተማር ማሳወቅና የማህበራዊ አገልግሎት ይሰጣሉ። በማህበራዊ ሚዲያና በተለያዩ የውይይት መድረኮች ላይ እያደረጉት ስለሚገኙት እንቅስቃሴ ጠይቄያቸዋለሁ። አክሊል ሰለሞን ስለ ጳጉሜ ንቅናቄ ከምታብራራበት ትጀምራለች።
የጳጉሜ ንቅናቄ አላማው በጾታ እኩልነት ላይ የተለያዩ ጉዳዮችን እያነሱ ውይይትን መፍጠር መድረክ መፍጠር ነው። በዋናነት አላማው ብዙ ርዕሶችን ያነሳል እና በነዛ ርዕሶች ዙሪያ እየተወያየ አዲስን አመት ልክ ጳጉሜ መጨረሻ ወር እንደመሆኑ መጠን ጳጉሜን ደግሞ በተሻለ ተስፋና በተሻለ ንቃት ለመጀመር ነው ጳጉሜ ንቅናቄን የምናደርገው በዋናነት አላማው።
ህሊና፣ እዚህ ላይ የምትጨምሪው ነገር አለሽ?
የጳጉሜ ወር የመጨረሻ ወር ነው አንደኛም፣ ሁለተኛ የሁሉም ወር ጾታ ሁኔታን በተመለከተ መወራት አለበት ብለን እናስባለን ከመስከረም እስከ ጳጉሜ። ነገር ግን የመጨረሻው ስለሆነ አመቱን ሙሉ ያላረግናቸው የቆጡ የቀሩ ነገሮች ካሉ እኩልነትን በማምጣት በተለይ ደግሞ የስራ እኩልነትን በማምጣት የቀረን ያላረግነው ነገር ካለ እንድንተዋወስ እና ሰው ነቃ ብሎ መልካም የሆነ አመት እንዲጀምር በበለጠ ደግሞ የሴቶችን የስራ ጉዳይ እንዳይረሳ እንዳይዋጥ የምናደርገው ማለት ነው።
እዚህ የቅስቀሳችሁ ላይ የተጠቀማችሁት የቅስቀሳ መንገድ አለ? ለምሳሌ እህቴን በአማርኛ ወደ ኦሮምኛና ወደ ትግርኛ ቀይራችሁ እነሱን ነገሮች ቀስቀሳ ያረጋችሁበት ነውና እስቲ አክሊል ንገሪ ስለነዚህ መልክቶች።
በጳጉሜ የምናደርገው ምንድነው? አምስቱን ቀናቶች ለተለያየ ነገር እንመድባቸዋለንና የተለያየ ሮሾች እንሰጣቸዋለን እያንዳንዱን። የመጨረሻውን አምስተኛውን ቀን ደግሞ ለሚቀጥለው አመት ለጽታኩነት ምን አይነት አስተዋጽኦ እንደምናበረክት ቃል ኪዳን የምንገባበት ቀን ነው። የመጀመሪያው ቀን በሴቶች መካከል እንትማማችነትና መልካም ግንኙነትን የማበረታታት ነበረ። ብዙ ጊዜ ምንድነው የሴቶች ግንኙነቶች ልክ መጥፎ እንደሆኑ ተደርጎ በማህበረሰቡ የሚነገረው፣ ሚዲያም ደግሞ ይህን ነው የሚያሳየው ብሎ ፊልሞቻችን ድራማዎቻችን የሚያሳዩት የሴት ግንኙነቶች በጓደኝነትም ሆነ በሌላ በሸራ መደብ ቢሆን ግንኙነቶች ጥሩ እንዳልሆኑ ነው። ይህንን ሀሳብ የመቀየር ሴቶች መካከል ጥሩ ጓደኝነት፣ ጥሩ ግንኙነት እንዳለ የማስተዋወቅ ከዛም ደግሞ ማበረታታት ሴቶች ለእርስ በርስ እንዲጠቃቀፉ እንዲጠባበቁና አንዳቸው ለአንዳቸው መከታ እንዲሆኑ የማበረታታት ነገር ነበረ። ለዚህም እህትማማችነትን የማበረታታት አላማ ብለን እህቴ ያለን ሴቶች መልካም ግንኙነት ያላቸው ከማን ጋር እንደሆነ ከማን ሴት ጋር እንደሆነ እንዲነግሩን ነበር ያበረታታ ነው። እና የተለያዩ ጥናቶች ሲሰሩ በሴቶች ንቅናቄዎች ላይ ያወቅነው ነገር ምንድነው? ባህላዊ እኛ መሰረት ለሴቶች መልካም ግንኙነት የሚያበረታታ ይህንን የሚደግፍ ባህል እንዳለን ነው። እና ለኦሮሞ ባህል ለምሳሌ አዶዬ ማለት ይሄኛው ነው። የሴቶች የጠበቀ ግንኙነት እርስ በርስ ለመጠባበቅ፣ ለመደጋገፍ ብዙ ነገር ቃል የሚገቡበት ጥብቅ ጓደኝነት መሰረት ነው። በትግራይም ደግሞ አዳና የሚባል ባህል አለና ሴቶች አሁንም ጥሩ የሆነ ጥብቅ የሆነ ግንኙነት ለመመስረት ሰርቱበት ባህል ነው። እና እነዚህም ባህሎች የማሳደግ የመኮትኮት ነገር እንሰራና በሴቶች መካከል ያለውን እህትማማችነትና የመደጋገፍ ባህል ብናዳብር ይህንንም የተለመደ መጥፎ ግንኙነት አላቸው ሴቶች የሚለውን ነገር አስተሳሰብ መቀየር ብለን ነው።
ህሊና፣ ምን ያህል ተሳትፎ አገኛችሁ በዚህ በማህበራዊ ሚዲያው ላይ አዶዬ አዳነይ እህቴ የሚል አድርጋችሁ ፎቶዎችን ያንቺ እህት ማናት እህትማማችነት እንደዚህ የሚሉ በምስሎች የታገዙ ቅስቀ ሳዎችን ስታደርጉ ነበር እና ሌሎች ሰዎች ተሳትፎ አደረጉ ወይ? ሀሳባቸውን ሰጡበት ወይ?
ያው እኛም ይህንን ማድረግ የሚፈልገው ከኛ ውጭ ላለ ሰው ነው። እርስ በርሳችን ለመደጋገፍ አስራ አምስታችን ይህን ያርገናል ብለን ለመታየት ሳይሆን ከኛ ውጭ ያለው ሰው ምን ያህል ተሳትፏል የሚለውን ነው የምናየው። እና ትናንትና እህትማማችነት የሚለው አይዲያ ለብዙ ሰው ተቀባይነትን አግኝቷል። ብዙ ሰው ፈልጎታል፣ ይወዱታል። እንዳየነውም ደግሞ ፌስቡክ ላይ ብዙ ሰው ሼር አድርጎታል። ከምንም በላይ እኛ ከምናስበውና ከጠበቅነው በላይ የራሳቸው ያደረጉት ብዙ ሰዎች አሉ። በራሳቸው መልኩ ወስደው በራሳቸው መልኩ አቅርበውት እኛ እንዲያውም በጣም ወደ ነው ወደ ራሳችን ፔጅ ሼር ያደርግላቸውን ሰዎች አሉና ከምናስበው በላይ ትልቅ ተቀባይነትን አግኝቷል ብለን እናስባለን። ያየነውም እሱን ነው። ይህንንም ደግሞ ትራክ ለማድረግ ሀሽታጎች እንጠቀማለን። የጳጉሜ ንቅናቄ፣ የጳጉሜ አክቲቪዝም ኢትዮጵያ የሚሉትን እና በዛ ስር ስናይ ብዙ ሰዎች እንደተሳተፉ ለማየት ችለናል።
ሁለታችሁም ችግሮቹን አንስታችሁታል። እነዚህን ችግሮች ለመቅረፍም ይመስለኛል እነዚህን እንቅስቃሴ የምታደርጉት እና ሌላ ጊዜ በስፋት ይዘናችሁ እንመለሳለን። እንቅስቃሴያችሁን ማሳወቅ፣ ማስተማር የምትፈልጉትን ጉዳይ አንስታችሁ በሌላ ውይይት ታለ እንመለስበታለን። ለዛሬ አክሊል ሰለሞንና ህሊና ብርሃኑ ለሰጣችሁን ማብራሪያ በጣም እናመሰግናለን።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያበሮ ነበር።
የስርጭት መሐንዲሱ ሲድራ ፍራንክሊንም አብሮን ነበር። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ኩን ራዲዮ ሰገሌ አሜሪካ ቲም